ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 30 2008 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች።
ጤና ይስጥልን፣ እንደምናመሻችኋል። አስተናጋጆቻችሁ ሰሎሞን አባትና
እኔም ሰለሞን ክፍሌ ነን። ሰሞኑን ኦሮሚያ ውስጥ እየታየ ያለውን የተማሪዎች ተቃውሞ ተከትሎ በመንግሥት የተወሰዱ እርምጃዎችን በመቃወም በአሜሪካና በአውሮፓ ከተሞች ሰልፎች እየተካሄዱ ነው።
ዋሽንግተን ዲሲ ላይ ከተካሄደ ሰልፍ የተወሰደ ድምፅ ነው የሰማችሁት።
የአገራችንም ህገ መንግስት በግልጽ እንዳስቀመጠው ክልሎች የራሳቸውን ህግ ያወጣሉ። ይህ ህግ የወጣው ኦሮሚያ ክልል ላይ ነው። የአዋጁም ተፈጻሚነት ኦሮሚያ ክልል ከተሞች ላይ ነው እንጂ ከማስተር ፕላኑ ጋር ምንም ግንኙነት የላቸውም።
የኦሮሚያ ኢንዱስትሪ ቢሮ ኃላፊ አቶ ንጉሴ መንግስቱ ናቸው። ዝርዝር ዘገባዎቹ በአብይ ርዕስ በስፋት ይቀርባሉ።
በታራሚዎች ላይ ደረሰው ከፍተኛ የህይወትና የአካል ጉዳት በአስቸኳይ በገለልተኛ ወገን ተጣርቶ ለህዝብ ይፋ እንዲደረግ፣ ወንጀሉን የፈጸሙት ክፍሎችም ለፍርድ እንዲቀርቡ እንጠይቃለን።
የመላ ኢትዮጵያ ህዝብ ድርጅት ፕሬዝደንት አቶ አበባው መሐሪ ጎንደር ውስጥ ተቃጠሉ ስለተባሉ ወህኒ ቤቶችና ስለ ኦሮሚያ የሰሞኑ ሁኔታ ከሰጡት ጋዜጣዊ መግለጫ የተቀነጨበ ነው። ይሄኛው ደግሞ በመጽሔት ዘገባ አለን። አሁን ዋና ዋና የዓለም ዜናዎቹን እናሰማለን። በ1994ቱ የሩዋንዳ ፍጅት በከፍተኛ ደረጃ ከሚጠረጠሩት ሰዎች አንዱ ኮንጎ ዲሞክራቲክ ሪፑብሊክ ውስጥ ትላንት ተይዞ በቁጥጥር ስር ውሏል። የተባበሩት መንግሥታት ድርጅት እንደገለጸው የቀድሞው ከንቲባ ላዲስላስ ታጋንዛዋ ኒያንኬዙ በምትባል ወረዳ ውስጥ 20,000 ቱትሲዎች የተገደሉበትን ጥቃት አቀነባብረዋል ተብሎ ይከሰሳል። ዩናይትድ ስቴትስ የ5 ዓመት ዕድሜ ያለውን ታጋንዙዋ ጠቁሞ ላስያዘ 5 ሚሊዮን ዶላር ወሮታ እንደምትከፍል ማስታወቋ አይዘነጋም።
ዩናይትድ ስቴትስ ካሜሩን በቦኮ ሐራም ላይ ለምታካሄደው ውጊያ የሚረዳት መሳሪያ ለግሳለች። መሳሪያዎቹ ትናንት ረቡዕ ምሽት ላይ ካሜሩን ገብተዋል። ዩናይትድ ስቴትስ ካሜሩን በጽንፈኛው የሁከት ቡድን ላይ በምታካሄደው ውጊያ የሚረዱ ወታደሮችን ከሁለት ወራት በፊትም መላኳ ይታወሳል። ሞኪ ኤድዊን ኬንዜካ ከካሜሩን ዋና ከተማ ያውንዴ የላከው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
በካሜሩን የዩናይትድ ስቴትስ አምባሳደር ማይክል ሆዛ አገራቸው የላከቻቸው የጦር ታክቲክ መሳሪያዎች፣ ባለ የተራቀቀ ቴክኖሎጂ የውጊያ ተሽከርካሪዎችና በከፍተኛ ኃይል የሚሰሩ ጄኔሬተሮች ካሜሩን አሸባሪውን ቡድን ቦኮ ሐራምን እንድትደመስስ ለመርዳት ከአሜሪካ ሕዝብ የተላኩ ስጦታዎች ናቸው ብለዋል።
ውሃና የኤሌክትሪክ ኃይል እንዲያገኙ ከስፍራ ስፍራ መንቀሳቀስ እንዲችሉ ነው። ከጠላት ጋር ውጊያ የሚካሄድባቸው ብረት ለበስ ተሽከርካሪዎች ቀደም ሲል ተሰጥተዋቸዋል። ያ ወታደራዊ መሳሪያ ነው። በተግባር ውጊያውን በጀግንነት የሚያካሂዱት የካሜሩን ወታደሮች ናቸው። እኛም አጋሮቻችን በመሆናቸው ኩራት በጣም ይሰማናል። መሳሪያውን ማቅረብ ብቻ ሳይሆን መረጃ፣ የስለላና የቅኝቶች ድጋፍ የመሳሰሉትን እርዳታዎች እንዲሁም በካሜሩን መንግሥት ስንጠየቅ አስፈላጊውን ድጋፍ ሁሉ እና ስልጠና እንሰጣለን።
ካሜሩን ከሁለት ዓመታት በፊት ከናይጄሪያ የተዛመተባትን የቦኮ ሐራም የትጥቅ አመጽ ለማጥፋት በያዘችው ዘመቻ ለመርዳት 300 አሜሪካውያን ወታደሮች ባለፈው ጥቅምት ወር ሰሜኗ ጋሩዋ ከተማ ገብተዋል። የካሜሩን የመከላከያ ሚኒስትር ጆሴፍ ቤቲ ኦሶሞ ያገኘነው እርዳታ በጽንፈኛ እስላማዊ ቦኮ ሐራም ላይ በያዝነው ውጊያ አጋር ያለን መሆኑን ያሳየናል ብለዋል። በዚህ ሳምንት ካሜሩን በቦኮ ሐራም ታግተው የቆዩ 900 ሰዎችን ማስለቀቋን ገልጻ መረጃ በማግኘት ረገድ ጋሩዋ ያሉት አሜሪካውያን ወታደሮች በማገዛቸው ማመስገኗ የሚዘነጋ አይደለም።
ከፓሪስ ወጣ ብለው የተሰበሰቡት የ196 ሀገሮች ተወካዮች ስፋት ካለው የአየር ጥበቃ ስምምነት ለመድረስ የቀራቸው ጊዜ አጭር ቢሆንም በከፍተኛ ጥድፊያ ላይ ይገኛሉ። ያም ሆኖ የገጠማቸው የገንዘብ እጥረትና ትልሞቻቸው አሁንም ሰፊ ናቸው ተብሏል። ትላንት የወጣው ባለ 29 ገጽ ረቂቅ ስምምነት አሁንም ቁልፍ በሆኑ ጥያቄዎች ዙሪያ፣ በተለይ ሀብታም ሀገሮች የአየር ብክለትን በሚከላከሉ ፕሮግራሞች ድሃ ሀገሮችን በገንዘብ መርዳት አለባቸው በሚሉት ላይ ሰፊ ልዩነቶች እንዳሉ ያሳያል።
በአሜሪካ ከታወቁ ሙስሊሞች አንዱ በዓለምም ማለት ይቻላል ለፕሬዚደንትነት በእጩነት ቀርበው በሪፐብሊካን ፓርቲ ውስጥ የሚወዳደሩት ዶናልድ ትራምፕ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ መታገድ አለባቸው ሲሉ ያቀረቡትን ሐሳብ የሚቃወሙትን በርካቶች ተቀላቅሏል። የቀድሞው የከባድ ሚዛን ቦክሰኛ መሐመድ አሊ የራሳቸውን አጀንዳ ለማራመድ ሲሉ እስልምና ሃይማኖትን ለግል ጥቅማቸው የሚያውሉ ወገኖችን እንዲያገሉ ለእስልምና እምነት ተከታዮች ጥሪ አስተላልፏል። ዶናልድ ትራምፕ ባለፈው ሳምንት ይህን ሐሳብ በደቡብ ካሮላይና የምረጡኝ ዘመቻቸው ወቅት ይፋ ካደረጉ በኋላ ከባድ ተቃውሞ እየገጠማቸው ነው። በሪፐብሊካን ፓርቲ ውስጥ ለዩናይትድ ስቴትስ ፕሬዚደንትነት የሚወዳደሩት ዶናልድ ትራምፕ ሐሳቡን ያቀረቡት 14 ሰዎች የተገደሉበትን የሳን በርናርዲኖ ካሊፎርኒያውን ጥቃት የፈጸሙት ባልና ሚስት ሙስሊሞች ከመሆናቸው አንጻር ለሰጡት ምላሽ ነው። ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ መታገድ አለባቸው የሚለው የቱጃሩ ትራምፕ ሐሳብ በአሜሪካና በሌሎች ሀገሮች መሪዎችም ተወግዟል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሶሪያ ሽምቅ ተዋጊ ቡድኖች ሳውዲ አረቢያ ውስጥ ያካሄዱት ስብሰባ በጣም ገንቢ ነበር ያሉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሌላ አዲስ ዙር የሰላም ንግግር ቀጠሮ ለመያዝ ግን መቻኮል ይሆናል ሲሉ አስረድተዋል። ኬሪ ዛሬ ይህን አስተያየት የሰጡት በፓሪሱ የተባበሩት መንግስታት የአየር ንብረት ጉባኤ ወቅት በጎን ባደረጉት ስብሰባ ላይ ነው። ሪያድ የተሰበሰቡት የሶሪያ መንግስት ተቃዋሚ ቡድኖች ከፕሬዚዳንት አልአሳድ መንግስት ጋር እንዲደረግ ከቀረበው የሰላም ንግግር ሐሳብ በፊት የተባበረ ግንባር ለመፍጠር ነው። ስብሰባው እስከ ነገ አርብ የሚቀጥል ሲሆን በምዕራባውያኑ የሚደገፈውን የሶሪያ ብሔራዊ አንድነት ተወካዮችን ጨምሮ አንዳንድ ጽንፈኛ የሚባሉ የእስላማዊ ቡድኖችንም ያካትታል ተብሏል። ባለፈው ወር 20 አገሮች በተሳተፉበት በቪየናው ስብሰባ ላይ የቀረበው የሰላም እቅድ በሽምቅ ተዋጊ ቡድኖቹና በአሳድ መንግሥት መካከል የሰላሙ ንግግር መጀመር ያለበት ታህሳስ 25 ቀን 2008 ዓ.ም እንዲሆን ወስኗል።
የስዊትዘርላንድ ባለሥልጣናት በአካባቢው እንዳሉ የሚታመን ተጠርጣሪ አሸባሪዎችን እየፈለጉ ባሉበት ወቅት የጄኔቭ ከተማን ጥበቃ ከፍ አድርገዋል። የከተማይቱ ባለሥልጣናት ይህን እርምጃ የወሰዱት ከፓሪሱ ጥቃት ጋር በተያያዘ ከፌዴራሉ ባለሥልጣናት ያገኙትን መረጃ መሠረት በማድረግ ነው ተብሏል። አውቶማቲክ ጠመንጃ የታጠቁ ዘቦች በከተማይቱ በሚገኘው የተባበሩት መንግሥታት ድርጅት ሕንፃ መግቢያ ላይ ጥበቃ እያደረጉ ነው። ተጨማሪ ፖሊሶችም በከተማይቱ መንገዶች ላይ ሲዘዋወሩ ይታያሉ።
ታሊባን ደቡብ አፍጋኒስታን ውስጥ በአንድ ቁልፍ አውሮፕላን ማረፊያ ላይ የከፈተው የማጥቃት ዘመቻ ዛሬ አብቅቷል። በአፍጋኒስታን ባለሥልጣናት መግለጫ መሠረት የውጊያው ሰለባዎች ቁጥር ወደ 50 ከፍ ብሏል። በጥቃቱ 38 ሲቪሎች፣ 10 ወታደሮችና 2 ፖሊሶች መገደላቸውን ነው የአፍጋኒስታን መከላከያ ሚኒስቴር ያስታወቀው። ከመከላከያ ሚኒስቴሩ ዛሬ የወጣ መግለጫ በጥቃቱ ከተሳተፉ 11 የታሊባን ነውጠኞች የመጨረሻው ትላንት ውጊያው ከተጀመረ ከ24 ሰዓት በኋላ ተገሏል ይላል። በከባዱ የታጠቁና የአፍጋኒስታንን የጸጥታ ኃይሎች የደንብ ልብስ የለበሱ አጥፍቶ ጠፊዎች ወረራ ያካሄዱበት አውሮፕላን ማረፊያ ለኔቶ ወታደሮች እንደ ጦር ሰፈር ጭምር ያገለግላል። እስካሁን ከኔቶ ወታደሮች የሞተ ሰው ስለመኖሩ የተነገረ ነገር የለም። የታሊባኑ ቃል አቀባይ ዛቢ ሁላ ሙጃሂድ ግን ተዋጊዎቻቸው ጦር ሰፈሩ ገብተው የአፍጋኒስታንና ባዕዳን ወታደሮችን አጥቅተዋል፣ 150 ወታደሮችን ገድለዋል ብሏል።
በመጨረሻም ዓለም አቀፉ የሰብአዊ መብቶች ቀን በሚከበርበት በዛሬው ዕለት ነጻነትን፣ ፍትሕንና ሰላምን በዓለም ዙሪያ ለማረጋገጥ አሁንም ብዙ ፈተናዎች ይቀራሉ ሲሉ አንድ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ባለሥልጣን አስገነዘቡ። ዓለም አቀፉ የሰብአዊ መብቶች ቀን የሚከበረው የዓለሙ ድርጅት ጠቅላላ ጉባኤ ታሪካዊውን የሰብአዊ መብቶች ሰነድ በአውሮፓውያኑ የዘመን አቆጣጠር በ1948 ዓ ም ከደነገገ ጀምሮ ነው። ያ ሰነድና ከዚያ በኋላ እየተሻሻሉ የወጡት የሰብአዊ መብቶች ጥበቃ ስምምነቶች ባለፉት 50 ዓመታት ውስጥ ብዙ ስኬቶችን አስመዝግበዋል ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን አስረድተዋል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 30 2008 ዓ ም ምሽት ፕሮግራም ነው።
በምሽቱ ዝግጅታችን በመጽሔት ከኦሮሚያ ጉዳዮች ጋር የተያያዙ ዘገባዎች፣ እንደዚሁም በሁለተኛው አጋማሽ ባህልና ማኅበረሰብ፣ እንደዚሁም ፓሪስ ላይ እየተካሄደ ባለውና ነገ ይጠናቀቃል ተብሎ እየተጠበቀ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ የሚያተኩሩ ዘገባዎች አሉን። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎች መሰንበቻውን በማካሄድ ላይ ያሏቸውን የተቃውሞ እንቅስቃሴዎች ዛሬም ቀጥለዋል። በዛሬዎቹ ሰልፎች ወቅት በአንዳንድ አካባቢዎች የተገደሉ ሰዎች መኖራቸውን ለአሜሪካ ድምፅ የተናገሩ አንዳንድ የአካባቢዎቹ ነዋሪዎችና በአካባቢዎቹ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግሬስ አመራሮች ተናግረዋል። በተያያዘ ሌላ ዜና በተለያዩ አካባቢዎች በመንግስት ኃይሎች ተወሰዱ ያሏቸውን የሰው ሕይወት እስከ ማጥፋት የደረሱ እርምጃዎችን በመቃወም በተለያዩ ከተሞች ሰላማዊ ሰልፎች ተካሂደዋል። የኢትዮጵያ መንግስት በበኩሉ በአሸባሪነት የሚፈርጃቸውን ሁለት የተቃዋሚ ፓርቲዎች የኦሮሞ ነጻነት ግንባርን ኦነግን እና ግንቦት ሰባትን ተቃዋሞዎቹን በመቀስቀስ ይወነጅላል። ከአዲስ አበባና ከዋሽንግተን ዲሲ የተጠናቀሩትን ልዩ ልዩ ዘገባዎች በቅደም ተከተል በዕለቱ አብይ ርዕስ ይዘን ቀርበናል። አሉላ ከበደ ያቀርበዋል።
እኔ አሁን ከግንቢ ወደ ጉልሶ እየመጣው ነበር። ለክ እናንጎ ስንቀርብ አካባቢ ተወሮ ነበር። ፌሩ መኪና ቆሜ ወረድልኛ። እዛ ላይ ጫጫታ ሰማን። ከዛ ልክ እዛ ስንደርስ ሬት ሬሳ መንገድ ላይ ተቀምጦ ነበር። ህዝብ ጮኋል፣ ፖሊስ ተኩሷል። በዚህ መሀል እንግዲህ ከዛ ላይ ካሉ ጓደኞቼ እንዳጣራሁት ህዝቡና ተማሪዎች ወንጆ ከምትባል ቀበሌ ወደ እናንጎ ሰላማዊ ሰልፍ እየመጡ ነበር። ህዝብም ነበር፣ ተማሪ ብቻ አልነበረም። እዛ ላይ ፖሊስ ሄዶ ሊያስቆማቸው ሞከረ። ከዛ እዛ ተኩስ ከፈቱ። ልክ ሁለት ልጆች መጡ። ፖሊስ ትቶት ሸሽቶ ወደ ከተማው ተመለሰ። ከዛ ህዝቡ ተከትሎ መጣ፣ ሬሳ ተሸክሞ ማለት ነው። በዛን ሰዓት ህዝቡ እዛ ሬሳ አስቀምጦ ይጨ ነበር። ፖሊስ ይተኩሳል። በቃ ከተማው በሙሉ ተጨናንቆ ነበር። እናንጎ ልክ መኪና መጥቶ አልፈን ወደ ጉልሶ ሄድን። አሁን ከጉልሶ ደግሞ አድማ በታኝ ተጭኖ ወደ እናንጎ ሲመጣ ልክ እነሱ እናንጎ እንደገቡ ደግሞ አሁን አንድ ሰው ሞቷል ብሎ ጓደኛ ይደወለልኝ። ጉልሶ ላይ በቀደም ጨልያ ላይ ልጆች ከሞቱ ወደዚህ መከላከያ መጥቶ ገብተዋል። ማታ መንቀሳቀስ የለም። ልክ ሁለት ሰዓት ሲሆን ቤት ይዘጋል። ሰው ሁሉ ይፈራል። የአድማ በታኞች ዱላ ይዞ ጠመንጃ ይዞ ከተማውን ወረው ከተማውን ይዞራሉ። መከላከያ ደግሞ መትረየስ ደግኖ ከተማ ውስጥ ይዞራል። ጉልሶ ደግሞ መከላከያ ተጠበቀ ነው። እንግዲህ በአሁኑ ሰዓት
በምዕራብ ወለጋ በሚገኙ ተጎራባች ከተሞች ጉሊሶና እናንጎ አካባቢው በዛሬው ዕለት ተመለከትኩ ያሉትን ለኦሮምኛ ክፍላችን የገለጹት የአካባቢው ነዋሪ ናቸው። የቀደሙት በመንግስት ኃይሎች ተወሰዱ ያሏቸውን የሰው ሕይወት እስከ ማጥፋት የደረሱ የኃይል እርምጃዎች በመቃወም የተጠሩ ሰላማዊ ሰልፎች በዛሬው ዕለት በተለያዩ የዩናይት ስቴትስና የአውሮፓ ከተሞች ተካሂደዋል። በዋሽንግተን ዲሲ የተካሄደውንና ከዋይት ሀውስ ቤተ መንግስት እስከ ውጭ ጉዳይ መስሪያ ቤት የዘለቀ ሰላማዊ ሰልፍ ሄኖክ ሰማእግዜር ተከታትሎታል።
በዛሬው ዕለት እዚህ ዋሽንግተን ዲሲ በዋይት ሀውስ ቤተ መንግስት ፊት ለፊት የተሰባሰቡ ሰላማዊ ሰልፈኞች፣ መቶዎች የሚቆጠሩ ሰላማዊ ሰልፈኞች የዩናይትድ ስቴትስ መንግስት በኢትዮጵያ በተለይ ደግሞ በኦሮሚያ ተማሪዎች የሚደርሰውን እስራት፣ ግድያ እንቃወማለን በማለት ነው እዚህ የወጡት። የዩናይትድ ስቴትስ መንግስት የዴሞክራሲ መርሆዎቹን እንዲያከብር ለኢትዮጵያ መንግስት የሚያደርገውንም እርዳታ እንዲያቆም ይጠይቃሉ።
Killing! 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 Doromo! Doromo! Students! ስቱደንት ቶሎሳ ይባላል። ዛሬ የመጣው ዛሬ ተማሪዎች ኢትዮጵያ ውስጥ የተገደሉ ነው ለዛ ብዬ ነው መጣው።
እዚህ ዋይት ሃውስ ፊት ለፊት ነው የተገናኘ ነው። ዩናይትድ ስቴትስ መንግስት ምን እንዲያደርግ ልጠይቅ ነው እዚህ።
እንዲተባበርልኝ ልጆች የሞቱ ነው ቀን በቀን የሞቱ ስለሆነ አንድ ነገር እንዲያደርግልኝ ሄልፕ እንዲያደርግልኝ ነው እዚህ መጣው።
ያስከውን እስኪ ፎቶግራፍ አላሳየ።
እሱ ደግሞ ገበሬዎች መንግስት ገበሬዎችን እያፈናቀለ ነው። ስለዚህ እንዳያፈናቀሉ ብለን ነው ዛሬ አሜሪካ መንግስት እንዲተባበርልኝ የመጣ ነው ማለት ነው።
ስሜ ድንቅነሽ ኤርሳ እባላለሁ። የምወክለው የዓለም አቀፍ የሴቶች ማህበር ነው። እዚህ የተሰባሰብ ነው ለዓለም ወይም ደግሞ ለአሜሪካ ወይም ለዓለም ህዝብ የኢትዮጵያ ህዝብ እያለቀ ነው። በተለይ ኢትዮጵያ ህፃናት እየተገደሉ ስለሆነ ይሄ ግድያ ይቁም፣ የሰው መብት ይከበር፣ ሰው የመኖር ተፈጥሮ አድጎ የኖረበት የተወለደበት አገር መብቱ ተከብሮ እንዲኖር ጥያቄ እያቀረብን ነው ያለነው። ይሄንን ደግሞ የዓለም መንግስታትም ሆኑ የአሜሪካ መንግስት ዝም ብሎ ማየት የለበትም። እንዲህ አይነት አረመኔ ጨካኝ አመራር እኔ አይቼ አላቅም በህይወቴ። አይኑን ጨፍኖ ባዶ እጁን የወጣ ህፃን የስድስት አመት የስምንት አመት የአስር አመት የዩኒቨርሲቲ ጥሩ ጭንቅላት ያላቸውን እየመረጡ የሚገሉ አመራሮቹ ስልጣን ላይ ያለው የኢትዮጵያ መንግስት አሁን መሪዎቹ ጅቦች ናቸው። እውነቴን ነው። ከዚህ በላይ የምላቸው ነገር የለኝም፣ ቃላትም የለኝም።
የተፈጠረው ነገር በጣም አስቆጥቶታል።
በጣም በጣም ህፃናትን እንዴት ይገላል? ሰው ከሰው ተፈጥሮ እንዴት ህፃናትን ይገላል? እንዴት ልጆችን ይገላል? ጠመንጃ ይዞ የመጣበትን ሊገል ይችላል። ህፃናት ባዶ እጃቸውን እንዲህ አድርጎ የሚሄዱትን ልጆች እየገደለ ነው እኮ፣ እያየን ነው እኮ በአይናችን። ይሄ ከሰው የተፈጠረ አይደለም።
በምንድን ነው ያዩት እርሶ? ባይኖ
በተለያየ ማስ ሚዲያ በየፌስቡክ በየኒውስ ይወጣል፣ ሶሻል ሚዲያ ላይ ይወጣል በቀን በቀን።
ስማችሁን አስተዋውቁ። ዛሬ እዚህ የመጣችሁት ለምንድን ነው? ጽጌሬ ታላለች።
ቅርቡ ፌስቡክ ላይ የማነገር በጣም አዘናኝ ነገሮች ስለሆነ በጣም ህጻኖች ተማሪዎች እያለቁ ነው። ለምን የሚሰማቸውን ስሜት ስለተናገሩ ከገቨርንመንቱ ጋር ስላሉ ማለት ነው። እና እነሱ ስፖን ለማድረግ ነው።
አዲሱ አንተ ዛሬ ለምንድን ነው የመጣው?
እኔም በወንድሞቼ ኦሮሞዎች ተማሪዎች ላይ ኢትዮጵያ መንግስት እያደረገ ያለውን ግድያዎችን የወንድሞቼን ሀዘን ለመካፈል እና ይህ መንግስት እኔ በቅርብ ጊዜ ነው የመጣሁት እያደረገ ያለውን ለመቃወም ነው።
በአውሮፓም በለንደንና በጀርመናዊ ፍራንክፈርት ከተማ ተመሳሳይ የተቃውሞ ሰልፎች ተካሂደዋል። የፍራንክፈርቱን ሰላማዊ ሰልፍ ያስተባበረው ኮሚቴ አባል አቶ አብደላ መሐመድ በሰልፉ ላይ የተለያዩ የኢትዮጵያ ብሔረሰቦች ተወላጆች መሳተፋቸውን እንዲሁም የኢትዮጵያ መንግስት በኦሮሞ ተማሪዎች ላይ የወሰደውን የጭካኔ እርምጃና የአዲስ አበባ ማስተር ፕላን ተቃውሞ ማሰማታቸውን አመልክተዋል። የኦሮሞ ጉዳይ ወሳኙ ኦሮሞ ነው። የውጭ መንግስታት ለኢትዮጵያ የሚሰጡትን እርዳታ ልጆቻችንን ለመግደል የሚጠቀምበት በመሆኑ እርዳታውን ማቆም አለባቸው የሚሉ መፈክሮችን አሰምተዋል። የጀርመን ኤምባሲ በሌላ የተቃውሞ ሰልፍ ሳቢያ ፍቃድ ስላልሰጣቸው ሰልፉን በፈረንሳይና በኢትዮጵያ ኤምባሲዎች ፊት ለፊት ብቻ ማካሄዳቸውን አስተባባሪዎቹ ይናገራሉ። በለንደን የተካሄደውን የተቃውሞ ሰልፍ ያስተባበሩት በእንግሊዝ የኦሮሞ ማህበረሰብ ሊቀመንበር አቶ አሚን አብደላ በበኩላቸው ይፈጸማል ያሉትን የኃይል እርምጃና የአዲስ አበባ ማስተር ፕላን እንዲሁም በአገሪቱ የሚካሄደውን የመሬት ቅርምት ያሉትን በመቃወም በፓርላማው ደጃፍ ሰላማዊ ሰልፍ ማካሄዳቸውን ተናግረዋል። ዛሬውን ተቃውሞ እንቅስቃሴ አስመልክቶ በአካባቢዎቹ የሚንቀሳቀሰው የኦሮሞ ፌዴራላዊ ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን አነጋግረናል።
ዛሬ እንግዲህ ሰላማዊ ሰልፎች በተለያዩ የኦሮሚያ ክልሎች ተካሂደዋል። በባኮ፣ በጌዶ፣ በባብች፣ በቄለም ወለጋ ዞን ደግሞ በየማሎግ፣ በቄለም ወለጋ እንደገና ላሎ ቅሌ፣ ምዕራብ ወለጋ እናንጎ፣ በምስራቅ ሸዋ ዝዋይ፣ በኢሉባቦር በደሌ፣ በደቡብ ምዕራብ ሸዋ ወሊሶ፣ እንዲሁም ደግሞ በሰሜን ሸዋ ኩዩ፣ በሰንዳፋ በኬ፣ ዶዶላ፣ ምዕራብ አርሲ፣ ዋገላን በእነኚህ ሁሉ ቦታዎች እንግዲህ ሁሉንም ለመጥቀስ ያስቸግረኛል፣ በጣም ብዙ ቦታዎች ናቸው። በእነኚህ ቦታዎች ላይ ሰላማዊ ሰልፍ የህዝብ ተቃውሞ ተካሂዷል።
እንደገለጹልን ቀደም ሲል ከነበረውም የሰፋ በሚመስል መልኩ በተለያዩ ቦታዎች ሰላማዊ ሰልፎቹ የተካሄዱ መሆናቸውን ገልጸዋል። በመንግስት በኩል በሚወሰዱ እርምጃዎችም ሆነ ተማሪዎች የሚያነሷቸውን ጥያቄዎች ቀደም ብለው ባደረግናቸው ቃለ መልሶች እንደጠቀሱት ሁነኛ መፍትሄ ለማግኘት የሚደረጉ ጥረቶች እየተሳኩ ነው። መነጋገር የሚያስችል ሁኔታ እየተፈጠረ ነው። ምንድን ነው ያለው ሁኔታ?
እንግዲህ ለመነጋገር እኮ ኃላፊነትም ፍላጎትም ይጠይቃል። ምንድን ነው በመንግስት በኩል ያው በጠመንጃ ኃይል ብቻ በአቅም በጉልበት ብቻ የመሄድ አዝማሚያ ነው የሚታየው። ትላንትናም ለመናገር እንደሞከርኩት በአሁኑ ሰዓት የሚካሄደው ሰላማዊ ሰልፍም ሆነ የመብት ጥያቄ ህገ መንግስታዊ ነው። አሁን ለምሳሌ ዛሬ በተደረገው ሰላማዊ ሰልፍ ላይ ህዝቡ በሰላም ሰላማዊ ሰልፍ ወጥቶ በሚገልጽበት ሰዓት ከመንግስት በኩል በታጣቂ ዱላ ነው ቆመት። አሁን በጣም በጣም ከፍተኛ የሆነ ችግር ውስጥ የከተተው መንግስት የሚወስዳቸው የኃይል እርምጃዎች፣ ድብደባ፣ ትምህርት ቤቶች ውስጥ ገብተው ለምሳሌ በነጆ በግንቢ ዩኒቨርሲቲ ተማሪዎችን ሰልፍ የሚያደርጉ መብታቸውን በአግባቡ በሰላማዊ መንገድ የሚጠይቁትን ወታደሮቹ ይደበድባሉ በቆመጥ። ከዛም አልፎ ዛሬ በባብች 4 ሰው፣ በጌዶ 2 ሰው ሞተዋል፣ በኢናንጎ 2 ሰው ሞተዋል። እንግዲህ ዛሬ በተለይ ከወትሮ በባሰ ሁኔታ ወደ ከፋ የኃይል እርምጃ እንደተሸጋገረ ነው የሚያመለክተው። መንግስት በዚህ ጉዳይ ላይ ለመነጋገር ፈቃደኝነቱ ያለው አይመስልም። ምክንያቱም እንሄድበታለን እምቢ የሚሉትን ደግሞ እንቀጣለን አይነት አቋም አለ። ምክንያቱም ያው ጉልበት ስላለ በዚያው መስመር ለመሄድ የተወሰነ ነው የሚመስለው። በተጨማሪ ደግሞ ሰላማዊ ሰልፉን ማጠልሸት፣ ሰላማዊ ተቃውሞውን ማጠልሸት እንደተለመደው ያው ባለፈው በ97 እንደተደረገው አይነት ባንክ ሲዘርፉ ተገደሉ ያሉትን አይነት ዛሬም ደግሞ የዛ አይነት ፈሊጥ ተይዟል። ይሄ ደግሞ እንግዲህ ለሀገሪቷም ሆነ ለአለው ገዢ መንግስትም የሚበጅ አይደለም። ዛሬ በየአካባቢው ላይ የተወሰደው እጅግ በጣም ከፍተኛ እርምጃ ነው። ህዝብ እያለቀሰ ነው። የሚቀበሩ ልጆች ቀብር ላይ የሚደረግ አለ። በዛ የተነሳ ይሄ ነዳጅ እንደመጨመር ነው። ባለው ሰላማዊ ጥያቄ ላይ ያህል እርምጃ መውሰድ ማለት የበለጠ ብሶት፣ የበለጠ ችግር በህዝብ ላይ ከማድረስ በስተቀረ የሀገሪቱን ጉዳይ በአርቆ ተመልካችነት በረጋ ሁኔታ ምንድን ነው ችግሩ ብሎ የመፍታት አዝማሚያ እስካሁን ድረስ ምንም ምልክት አልታየም።
አቶ ደጀኔ ጣፋ የኦሮሞ ፌዴራሊስት ኮንግሬስ ምክትል ዋና ጸሐፊ ናቸው። የአቶ በቀለን ገለጣ በማስረገጥ በዛሬው ዕለት በተዘዋወሩባቸው አካባቢዎች ተመለከትኩ ያሉትን እንቅስቃሴ ያብራራሉ።
በዛሬው ዕለት በምዕራብ ሸዋ ዞን ጨለያ ወረዳ በጌዶ ከተማ የማስተር ፕላኑ ተቃውሞና በዚህ ምክንያት በተለያየ ዩኒቨርሲቲዎችና ትምህርት ቤቶች በተገደሉ ልጆችና በታሰሩት ተቃውሞ ባቀረቡባቸው ልጆች ላይ የፌዴራል ፖሊስ፣ የኦሮሚያ ፈጥኖ ፖሊስና የኦሮሚያ መደበኛ ፖሊስ እንደዚሁም የየቀበሌዎቹ ሚሊሻ ዘርፎችን ሰብስበው አልፎ ማክሰኞ በአገር ሽማግሌ በዲሞክራሲያዊ መንገድ ጉዳዩ ይመለስልን፣ ለምን እንደዚህ ይደረጋል ብሎ ለጠየቁ ጥያቄ ዛሬ ቀጠሮ ነበራቸው። በቀጠሯቸው መጥቶ ሲጠይቁ በመሀላቸው ሲሄዱ የነበሩትን የአገር ሽማግሌዎችን ደበደቡ፣ ሰባበረዋቸው። እነኚህ ልጆችን ደግሞ በመተኮስ በጥይት 7 ሰው አልቋል ማለት ነው በዚህ ወረዳ። ከእነዚህም ውስጥ ፍቃዱ ግርማ 11ኛ ክፍል፣ ደረጀ ጋደሳ ሊበን ጋሞ፣ ጉድሳ ባይሳ ቱሉ ባጆ፣ ተሾሜ በየኔ ሙኞች ኮሸንበል፣ ታመነ ተሾሜ፣ ጥላሁን ግርማ የሚባል 5ቱ ከባብች፣ 2ቱ ከጌዶ። ከሚገርሚ ነገር ጥላሁን ግርማ የሚባል የ8 ዓመት ልጅ ነው። አሁን እንግዲህ ይሄን ከኋላ እንዲህ አለ፣ በዚህ አለ፣ በዚህ ሆናል የምሉት እነኚህን ሰዎችን የሚቀሰቅስ ህጻናትንስ ማን ነው የገደለው? ማን ነው የቀሰቀሰው? 5 ሰው ያለቀበት ከተማ 300 አባወራ አይሞላም። 300 አባወራ በማይሞላ ከተማ ውስጥ 5 ሰው መገደል ማለት እኔ እዚህ ላይ በጣም የሚያሳዝነኝ ኦፒዶ ከአሁን በኋላ የኦሮሞን ህዝብ ማስተዳደር እንዳልቻለ። እኔ ደጀኔ ጣፋ ገለታ እባላለሁ። በኦሮሞ ፌዴራሊስት ኮንግረስ ምክትል ዋና ጸሐፊ ነኝ። አሁን በሚገልጸው ክልል ደግሞ 97-2002 የፓርላማ አባል ነኝ። በዚህ ህዝብ ተመርጬ ዘንድሮም በዚሁ የፓርላማ እጩኛለሁ። ከዚያ ጊዜ ጀምሮ ከዚህ ህዝብ ጋር ስታገል ሲያታግሉኝ የወደቁ ልጆች መካከል ነው የወጣው ማለት ነው።
ከአቶ በቀለ ጋር ወደ ጀምር ነው ቃለ ምልልስ እንመለስ። በተለያዩ አካባቢዎች በዛሬው ዕለት በተካሄዱ እንቅስቃሴዎች የሞቱ ሰዎች ጭምር መኖራቸውን ገልጸዋል። የኦሮሞ ፌዴራላዊ ኮንግረስ ምክትል ዋና ጸሐፊ የርሶ ምክትል አቶ ደጀኔ ጣፋ ለኦሮሚያ ክፍላችን በሰጡት አስተያየት 7 ሰዎች ተገደሉባቸውን ገልጠዋል። ምናልባት ተመሳሳይ ሊሆን ይችላል ሶ በገለጹት 8 ሰዎች ብለዋል። በምን ማረጋገጥ ትችላላችሁ የሞቱ ሰዎች መኖራቸውን? ከተለያዩ አካባቢዎች የሚሰሙት ተጨባጭ መሆናቸውን በምን ያረጋግጡልኛል? አቶ በቀለ
ሞተዋል ተብሎ ዘመዶቻቸው ሬሳ ለመቅበር ወስደው ዘስፖርት ደግሞ እዚሁ ሰላማዊ ሰልፉ ላይ መሞታቸው ተረጋግጦ በአምቡላንስ የተነሱትን ነው እኮ በተጨባጭ የሚነግሩን ሰዎች። እርግጥ ነው ሲገደሉ የመውሰድ ሁኔታ ወደ ሆስፒታል የማሸሽ ለመሳሰሉ ነገሮች አሉ። ያ ደግሞ ቁጥሩን በጣም ብዙ በተራራቀ መልኩ እንትን አይለው እዛ የአይን ምስክሮች ናቸው የሚነግሩን።
መልካም አቶ በቀለ እንግዲህ እንደነገሩኝ ባረቁ አስተዋይነት ባሉት ለችግሩም ልባት በሚሰጥ መልኩ ሁኔታዎች እየተፈቱ አይደሉም። እንዲያውም ቀድሞ በተቀሰቀሰው ግጭት ላይ የበለጠ የተባባሰ ሁኔታ የሚፈጠር ነው ብለዋል። እርሶ እንደው እነኚህ የሰው ሕይወት የሚያልፍባቸው ሁኔታዎች እንዲቆሙ፣ ተማሪዎች ያለ ምክንያት ያለ ቦታው ሕይወታቸውን እንዳያጡ፣ የተፈጠረውም ቀውስ እንዲረግብና ሁነኛ ተጨባጭ መፍትሄ እንዲገኝ እንደ ፖለቲካ ድርጅት መሪ ምን መደረግ አለበት ይላሉ? በበኩላችሁስ በተጨባጭ ምን አይነት አዋንታዊ እርምጃ ለመውሰድ ተዘጋጅታችኋል?
እንግዲህ በመንግስት በኩል እኛ ጥያቄ ቀደም ብለንም አቀርበናል። ለዚህ ሁሉ ምክንያት የሆነው የፌደራል ስርዓቱን የሚጥፍ የመሬት ዘረፋ ጉዳይ ነው። በተለያየ ስም እየታቀደ ነው። ክልሎች የራሳቸው መብት ስላላቸው በመሬታቸው ላይ ማዘዝ ማስተዳደር ህገ መንግስታዊ መብታቸው ነው። ሌሎች ከተሞችን ወደ አዲስ አበባ የሚቀላቅል ቋንቋን የሚያጠፋ ባህልን የሚያጠፋ እንደገና ደግሞ ከሁሉም በላይ የአዲስ አበባንና የኦሮሚያን ድንበር የሚጥስ ይሄን የመሳሰለ የኦሮሚያ ጨፌ ያወጣው አዋጅ መሻር ያለበት ጉዳይ ነው። ህዝብ አልተቀበለውም። ይሄን በግልጽ አይተውታል እኮ ከዚህም በፊት እኮ ተነግሯል። አምቦ ላይ አቶ አባይ ፀሐዬ ሲናገሩ ወደዳቸውም ጠላቸውም ተግባራዊ ይሆናል እምቢ የሚሉት ልክ እናስገባለን ብለው ሲናገሩ ስንት ሰው እንዲሞት ነው የሚፈለገው? ካሁን በኋላ ሰው መሞት የለበትም። በሰላማዊ መንገድ የፌደራል ስርዓቱ ተጠብቆ የክልሎች ድንበር ተጠብቆ እነኚህ የሚባሉ የኦሮሚያ ክልሎች ራሳቸውን የማስተዳደር መብታቸው በመሬታቸው የማዘዝ መብታቸው ሊከበርላቸው ይገባል። የታሰሩ ሰዎች ሊፈቱ ይገባል። ሰው ሊደበደብ ሊገደል አይገባም። ጥያቄ ስለጠየቀ የሰለጠነው መንገድ አቅርቦ ማዋያት ነው። በእኛ በኩል ከዚህም ቀደም ጥያቄ አቅርበናል። ለመንግስት ሰላማዊ በሆነ መንገድ ባለፈው አመትም አቅርበናል። አሁንም እያልን ያለ ነው ይሄ ነው። የጠመንጃ መንገድ ለደርግም አላዋጣው። ብዙ ታንክ በማሰለፍ የህዝብን ድምፅ የህዝብ ጥያቄ መደምሰስ አይቻልም። ስለዚህ ለሀገሪቷም ለእኛም ለመንግስትም የሚጠቅመው በጠረጴዛ ዙሪያ ተወያይተን ይሄን ችግር የምንፈታበት መንገድ ቢፈለግና ይሄ የሀይል እርምጃ ቢቆም የታሰሩ ሰዎች በመጀመሪያ ደረጃ ተፈተው መንገዱ ለውይይት እንዲመቻች ነው ጥያቄ የምናቀርበው።
መልካም። አቶ በቀለ ነጋ የኦሮሞ ፌዴራላዊ ኮንግሬስ ዋና ጸሐፊ፣ መፍትሄው መነጋገር ነው። በስር ላይ የሚገኙ ሰዎችም ተፈተው መነጋገር የሚያስችል ሁኔታ ሊፈጠር ይገባዋል ብለዋል። በየአካባቢው የሚደረጉ እንቅስቃሴዎችን እንዘግባለን። በመንግስት በኩል የሚገኙ ድምጾችንም ለማግኘት እንጥራለን። ተስፋ እንደጣሉበትም የምትነጋገሩበት ሁኔታ እንደሚፈጠር መልስን እንደምናገኘው ተስፋ እናደርጋለን። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ አቶ ሉላ፣ በጣም እግዜር ይስጥልኝ።
በተቃዋሚ ወገኖችም ሆነ በአካባቢው ነዋሪዎች የተባሉትን ተገደሉ የተባሉ ሰዎች ቁጥርም ሆነ ሌሎች ክሶች ለማስተባበል ከክልሉም ሆነ ከፌዴራሉ ባለስልጣናት እስካሁን የተሰጠ ምላሽ አላገኘንም። መንግስት በአሸባሪነት የሚፈርጃቸውን 2 የተቃዋሚ ፓርቲዎች የኦሮሞ ነጻነት ግንባርንና ግንቦት 7ን ተቃውሞችን በመቀስቀስ መወንጀሉ ግን ተዘግቧል።
እናመሰግናለን አሉላ። የኦሮሚያ ምክር ቤት በቅርቡ ያጸደቀው የከተሞች አዋጅ ማሻሻያ ከአዲስ አበባ ማስተር ፕላን ጋር የተገናኘ አይደለም ሲሉ የክልሉ ባለሥልጣናት ገልጸው ለተፈጠረው አለመረጋጋት ጸረ ሰላም ያሏቸውን ኃይሎች ተጠያቂ አድርገዋል። ኦነግና አርበኞች ግንቦት 7 ደግሞ በስም ተጠቅሰዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሱት የክልሉ ባለስልጣናት እንዳሉት ጨፌ ኦሮሚያ በቅርቡ ያጸደቀው የኦሮሚያ ከተሞች አዋጅ ማሻሻያ እድገታቸው እንዲፋጠን የሚያደርግ ነው። አዋጁ ተግባራዊ ሲደረግም ከተሞቹ ባለም አቀፍ ደረጃ የወጣውን መስፈርት እንዲያሟሉ ይረዳቸዋል ብለዋል። ባለስልጣናቱ እንዳሉት አዋጁ ከተሞቹ እርስ በርሳቸው እንዲደጋገፉ የሚያስችል የህግ ማዕቀፍም ይዟል። ከተሞች የሚያገኙትን ገቢ ሙሉ በሙሉ ለራሳቸው መሰረተ ልማት ማስፋፊያ እንዲያውሉት እንደሚያደርግም የኦሮሚያ ኢንዱስትሪ ቢሮ ኃላፊ አቶ ንጉሴ መንግስቱ ጠቅሰዋል። እናም በጨፌ ኦሮሚያ የወጣው አዋጅ ከአዲስ አበባና ከኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን ጋር የተያያዘ እንዳልሆነ አስረድተዋል።
የአገራችንም ህገ መንግስት በግልጽ እንዳስቀመጠው ክልሎች የራሳቸውን ህግ ያወጣሉ። ይህ ህግ የወጣው ኦሮሚያ ክልል ላይ ነው። የአዋጁም ተፈጻሚነት ኦሮሚያ ክልል ከተሞች ላይ ነው እንጂ ከማስተር ፕላኑ ጋር ምንም ግንኙነት የላቸው።
አዋጁም ሆነ ማስተር ፕላኑ ከተሞችን በልማት የሚያስተሳስር እንጂ ህገ መንግስቱን የሚቃረን አለመሆኑን ደግሞ የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፍቃዱ ተሰማ ተናግረዋል።
በይዘቱም ሆነ በአላማው በህገ መንግስት የተዋቀረ ክልልን አንዱን ከአንዱ የመቀላቀል አላማ በፍጹም የለውም። ስለዚህ ለእነዚህ የሚያነሳሱ ኃይላት ከድርጊታቸው እንዲቆጠሙ ነው መንግስት የሚያሳስበው ማለት ነው። ህብረተሰቡም ይህንን በመገንዘብ እነዚህ ኃይላት የሚያናፍሱትንም ፕሮፓጋንዳ ከዚህ በፊትም ያውቃቸዋል፣ እነማን እንደሆኑ በሚገባ ከተሞክሮ ያውቃል ማለት ነው። ይህንን በማወቅ ከምንጊዜውም በላቀ ተኪ የሌለውን ሚና በመጫወት ሰላማዊ የመማር ማስተማሩ እንዲቀጥል በዚህ አጋጣሚ ጥሪ እንደ መንግስት እናስተላልፋለን።
አቶ ፍቃዱ በዚሁ መግለጫ በአንዳንድ የኦሮሚያ ከተሞችና የትምህርት ተቋማት ለተፈጠረው አለመረጋጋት አሸባሪ ያሏቸውን የኢትዮጵያ ተቃዋሚ ኃይሎች ተጠያቂ አድርገዋል። የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የጋራ ማስተር ፕላን እንደዚሁም በቅርቡ የጸደቀው የኦሮሚያ ከተሞች አዋጅ ማሻሻያ ለክልሉ ህዝብ ጎጂ እንደሆነ አድርገው የሚያሰራጩት እነዚህ ኃይሎች መሆናቸውን የገለጹት
የተለያዩ የፖለቲካ አካሎች በጸረ ሰላም የቆሙ የፖለቲካ ኃይሎች ከውስጥም ከውጭም በመሆን በተለያዩ የብዙሃን መገናኛዎች ባሰራጩት የሐሰት ፕሮፓጋንዳ ነው።
ኦነግንና ግንቦት ሰባትን በስም በመጥቀስም እነዚህ ኃይሎች የሚያሰራጩት መረጃ በየትኛው መስፈርት መሰረት የሌለው ነው ብለዋል አቶ ፍቃዱ። ትምህርት ያቆሙ ተማሪዎች ወደ መማር ማስተማር ስራው እንዲመለሱ የኦሮሚያ መንግስት ኮሚኒኬሽን ቢሮ ማሳሰቡም በዚሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን ለዘገባው። በመግለጫው ውስጥ በስም ከተጠቀሱት ድርጅቶች የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ ነአምን ዘለቀን ማምሻውን ጠይቀናቸው የሚከተለውን ምላሽ ሰጥተዋል።
ይሄ የተለመደ የወያኔ አይን ያወጣ ውሸትና ማጭበርበር ነው። በአሁኑ ወቅት በጣም ተጠናክሮ በመላው የኦሮሚያ አካባቢዎች ያለው የህዝብ ተቃውሞ፣ የተማሪዎች ተቃውሞ፣ የገበሬዎች ተቃውሞ ከመብት ጋር የተያያዘ ነው። ይሄ ወያኔ ማስተር ፕላን ብሎ ያወጣው የማስተር ዘረፋ የህዝቡን መሬት ለመቀማት በዘርና በፖለቲካ ላይ አደራጃቸው ለራሱ ተጠቃሚዎች ለመስጠት ገበሬውን የኦሮሞን ገበሬ ለማፈናቀል የሚያደርገውን ጥረት እና እርምጃ ህዝቡ እየተቃወመ ነው። ከግንቦት ሰባትና ከኦነግ ጋር የሚያገናኝ የለም። ነገር ግን እኛ በአሁኑ ጊዜ የተነሳውን የኦሮሞ ህዝብ መብት ጥያቄ፣ የመሬት ጥያቄ፣ የተማሪዎቹን ጥያቄ ሙሉ በሙሉ እንደግፋለን። ይሄ የመብት ጥያቄና ትግል በመላ ኢትዮጵያ ተከታትሎ ሌሎችም ኢትዮጵያኖች በሙሉ ኢትዮጵያ ዜጎች በሙሉ ብሔሮች በሙሉ ከኦሮሞ ህዝብ ጋር ሆነው ይህን ስርዓት መታገል አለባቸው። ይሄ ጥያቄ የሁሉም ኢትዮጵያዊ መብት ጥያቄ ነው፣ የኦሮሞ ህዝብ ብቻ አይደለም። ይሄንን ነው እኛ ተናስተላለፈው ለህዝባችን።
አድማጮች፣ የኦሮሞ ነጻነት ግንባር ተጠሪዎችን ለማግኘት ያደረግነው ጥረት ግን ለምሽቱ አልተሳካም። እንደ ተገኙ ጠይቀን ወደፊት ለማቅረብ እንሞክራለን።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ኦሮሚያ ውስጥ በሚገኙ ከፍተኛ የትምህርት ተቋማት የሚደረጉ ሰላማዊ ሰልፎችን በሚመለከት መንግሥት ወስዶታል የተባለውን የኃይል እርምጃ የመላ ኢትዮጵያ አንድነት ድርጅት አውግዟል። በሱዳንና በኢትዮጵያ መካከል እንደሚካሄድ የተገለጸውን የድንበር መካለልም ተቃውሞ በጎንደር ማረሚያ ቤቶች ቃጠሎ ሳቢያ በሕይወት ላይ ለደረሰው አደጋ መንግሥትን በተጠያቂነት ከሷል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው።
በታራሚዎች ላይ ደረሰው ከፍተኛ የህይወትና የአካል ጉዳት በአስቸኳይ በገለልተኛ ወገን ተጣርቶ ለህዝብ ይፋ እንዲደረግ፣ ወንጀሉን የፈጸሙት ክፍሎችም ለፍርድ እንዲቀርቡ እንጠይቃለን።
ዝግጅቶቻችንን በኢንተርኔት amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር voa amharic ብላችሁ ተከተሉን።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርዝ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
ፕሮግራሙን እየመራ ያለው ንጉሡ ታምሬ ነው። አስተናጋጆቻችሁ እኔ ሰሎሞን አባተና
ሰለሞን ክፍሌ ነን።
አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሄሎ፣ ጤና ያስጥልኝ። እንደምናችሁ የቪኦኤ አዘጋጆችና ድምጠኞች በሙሉ። ፍቅረስታት ታደሰ ከካናዳ ነው የምደውለው። ሰሞኑን በኢትዮጵያ ውስጥ በተማሪዎችና በመንግስት መሃል በሚደረገውን ቅዋሜ ወይ ሰላማዊ ሰልፍ በተመለከተ ነው። ይህ አይነት ሰላማዊ ሰልፍ ወይ ቅዋሜ በየአመቱ ወይ በየሁለት አመቱ እየመጣ የሚመለስ ነው። ይህንን ነገር መንግስት በሰከነ አመለካከት ካልተመለከተው በጣም አስቸጋሪ ነው። ምክንያቱም ብርሌ ከነቃ አይሆንም እቃ እንደሚባለው ነው። እንደዚሁም በተማሪዎች መካከል የሚደረገውን እንቅስቃሴ ከፋፍሎ ለመግዛት ስለሚመቸው ነው እንጂ እስከዛሬም ይሄ መንግስት መልስ ይሰጥ ነበረ። ስለዚህ በኢትዮጵያ ውስጥ የሚደረገው የተማሪ እንቅስቃሴ የኦሮሞ የአማራ ከሚባል የአዲስ አበባ ዩኒቨርሲቲ ተማሪዎች፣ የወለጋ ዩኒቨርሲቲ ተማሪዎች፣ የአምቦ የሀረር ተማሪዎች እየተባለ ቢዘገብና አገር ቤት ውስጥ ያሉ ተማሪዎች እንደዛ ቢሉ የሁሉም ጥያቄ ነው። ጥያቄው የመላው ኢትዮጵያ ጥያቄ ነው። የነጻነት ጥያቄ ነው። የኢትዮጵያ ተማሪዎች ጥያቄ ስለሆነ በዛ መልኩ የሚሄድበትን መንገድ ማመቻቸት።
ተናስተልን ቪዲዮዎች እንደምን አላችሁ? አስተያየቴ ለወይዘሮ ትዝታ በላቸው ነው። ለወይዘሮ ትዝታ በነገራችን ላይ ታላቅ አድናቆትና ክብሮት አለኝ ስላላቸው ሙያ ማለት ነው። ግን አስተያየቴ ዶክተር ታደሰ ብሩን የግንቦት ሰባት ከፍተኛ አመራር በጠየቁበት ሰዓት ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያን ሶስት ጊዜ እናበላለን ብለው ነበረ የሚል መንደርደሪ ሀሳብ የዶክተር ታደሰ ብሩ ሲያቀብሉ ስለሰማሁ ነው። ወይዘሮ ትዝታ፣ ዶክተር ታደሰ የግንቦት ሰባት መሪ እንደመሆናቸው መጠን ያሉትን ቢሉ ምንም የሚያስደንቅ አይደለም። ከዛ ውጭም ሌላ ሊሉ አይችሉም። ግን የወይዘሮ ትዝታ ግን ይህንን ማለታቸው አስገርሞኝ ነው። እኔ እንደማስታውሰው ጠቅላይ ሚኒስትር መለስ ዜናዊ ያሉት በህይወቱ ማየት የሚፈልጉት ነገር ምንድን ነው ተብሎ ለተጠየቁት ጥያቄ እኔ የኢትዮጵያ ሕዝብ ሶስት ጊዜ ሲበላ ማየት ነው ህልሜና ማየት የምፈልገው ነው ያሉት እንጂ ሶስት ጊዜ አበላለሁ የኢትዮጵያ ሕዝብ የሚል ቃል አልወጣቸውም። እና ይሄ በጣም 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 ሁልጊዜ ስለ ጠቅላይ ሚኒስትር ሲነገር የሚባሉ ነገሮች አሉ። ባንዲራ ጨርቅ ነው አሉ፣ ወርቆች ነን አሉ ምናምን ከኮንቴክስት ውስጥ እየወጣ የተዛባ ስለሳቸው የሚሰጠው አገላለጽ በጣም ነው የሚያመው። በጣም በጣም ያሉት ለምን በትክክል አይቀመጥም ነው።
አድማጮች፣ ቀደም ሲል አስተዋውቀን ስናበቃ የተቋረጠው የመላ ኢትዮጵያ አንድነት ድርጅት መግለጫ አሁን ደርሶናል፣ እናቀርባለን። ኦሮሚያ ውስጥ በሚገኙ ከፍተኛ የትምህርት ተቋማት የሚደረጉ ሰላማዊ ሰልፎችን በሚመለከት መንግሥት ወስዶታል የተባለውን የኃይል እርምጃ የመላ ኢትዮጵያ አንድነት ድርጅት አውግዟል። በሱዳንና በኢትዮጵያ መካከል እንደሚካሄድ የተገለጸውን የድንበር መካለልም መኢአድ ተቃውሞ፣ በጎንደር ማረሚያ ቤቶች ቃጠሎ ሳቢያ በሕይወት ላይ ለደረሰው አደጋም መንግሥትን በተጠያቂነት ከሷል። መለስካቸውማ ዝርዝሩ አለው።
የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ይፋ ያደረገው መግለጫ ሰሞኑን በተለያዩ የኦሮሚያ ክልል ክፍሎች በተነሳው ሁከት ምክንያት መንግሥት የወሰደው እርምጃ ያልተመጣጠነ ነው ሲል ይነቅፋል። በዜጎች ላይ የተወሰደውን ተመጣጣኝ ያልሆነ እርምጃም ድርጅታችን እንደ ከዚህ ቀደሙ ድርጊቱን ያወግዛል ይላል። እንዲያውም ድርጊቱ መንግሥት ነኝ ከሚል አካል የሚጠበቅ አይደለም ይለዋል መግለጫው። የመኢአድ ጸሐፊ አቶ ካሳሁን አበባው
በዚህ ሰሞን በኦሮሚያ ውስጥ በሚገኙ የከፍተኛ ትምህርት ተቋማት እየተደረጉ ያሉ የተቃውሞ ሰላማዊ ሰልፎችን ለማስቆም በሚል በተማሪዎች ላይ እየተወሰደ ያለው ተመጣጣኝ ያልሆነና ግፍ የተሞላበት እርምጃ ከአንድ መንግሥት ነኝ ከሚል አካል የማይጠበቅ ሆኖ አግኝተነዋል።
መግለጫው በመቀጠልም በሰላማዊ ሰልፍ ተቃውሟቸውን ለመግለጽ በወጡ ተማሪዎች ላይ የተወሰደው እርምጃ ገለልተኛ በሆነ አካል ተጣርቶ ግድያው እንዲፈጸም መመሪያ የሰጡና ወንጀሉን የፈጸሙ ግለሰቦች ለፍርድ እንዲቀርቡም ይጠይቃል። እንዲሁም የሞት አደጋ ለደረሰባቸው ሟች ቤተሰቦችም አስፈላጊው ካሳ እንዲፈጸምላቸው መግለጫው ይጠይቃል። ሰሞኑን በኦሮሚያ በተለያዩ አካባቢዎች የተፈጠረውን ሁከት ያነሳሱት ኦነግና ግንቦት ሰባት እንዲሁም በአገር ውስጥ የሚገኙ ጽንፈኛ የፖለቲካ ድርጅቶች ናቸው ያሉት የኦሮሚያ ብሔራዊ ክልላዊ መንግሥት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ ተሰማ ዛሬ በመንግሥት መገናኛ ብዙሃን እንዳስታወቁት በሰልፈኞቹ መካከል መሳሪያ የያዙም ነበሩ ብለዋል።
ከጸጥታ ኃይል ጦር መሳሪያ ለመቀማት አልፎ አልፎም የጦር መሳሪያ የታጠቁም ነበሩ፣ በተማሪዎች መካከል በመቀላቀል ማለት ነው። የተለያዩ ኃይሎች እነዚህ ቀረ ከላይ ያልናቸው ያሰማሯቸው ኃይሎች ከተማሪ ጋር በመቀላቀል የሄዱበት ሁኔታ አለ ማለት ነው። ስለዚህ ትልልቅ ፋብሪካዎችን ለማውደም ጥረት ለማድረግ፣ በተወሰኑ ቦታዎች ደግሞ የመንግስትና የህዝብ ንብረቶችን የማውደም እነዚህ የመሳሰሉ ጉዳቶች ደርሰዋል። በዚህ መካከል የተፈጠረ ነው።
የመኢአድ መግለጫ ያተኮረበት ሌላው ጉዳይ ሰሞኑን በጎንደር ማረሚያ ቤት በተፈጠረው የእሳት አደጋ ላይ ነበረ። መግለጫ ጉዳዩን በተመለከተ ከአማራ ክልል ሁለት ባለሥልጣናት በደረሰው አደጋ ላይ የሰጡትን እርስ በርሱ የሚቃረን አባባል በመጥቀስ ከመንግሥት የሚሰጠውን ማንኛውንም ማስተባበያ ፓርቲው እንደማይቀበለው ይናገራል። ሞቱ የተባሉት 17 እስረኞችም ሆን ተብሎ ተተኩሶባቸው የተገደሉ ናቸው ሲልም መኢአድ ይከሳል። ስለሆነም ጉዳዩ በገለልተኛ ወገን መጣራት እንዳለበት ይጠይቃል። የመኢአድ ፕሬዚዳንት አቶ አበባው መሐሪ
በታራሚዎች ላይ ደረሰው ከፍተኛ የህይወትና የአካል ጉዳት በአስቸኳይ በገለልተኛ ወገን ተጣርቶ ለህዝብ ይፋ እንዲደረግ፣ ወንጀሉን የፈጸሙት ክፍሎችም ለፍርድ እንዲቀርቡ እንጠይቃለን። በዚህ ችግር የተነሳ ጉዳት ለደረሰባቸው ወገኖችና ለሙታን ቤተሰቦች ፍትሐዊ ካሳ እንዲከፈላቸው አጥብቀን እንጠይቃለን። በዚህ ችግር ተሳቦ በአካባቢው ህዝብ ላይ እየደረሰ ያለው ማዋከብና ማሳደድ በአስቸኳይ እንዲቆም አጥብቀን እንጠይቃለን።
መኢአድ ሰሞኑን በመንግሥት መገናኛ ብዙሃን የተገለጸውን በሱዳንና በኢትዮጵያ መካከል ያለውን ድንበር የማካለል ሥራም በመግለጫው በጽኑ ተቃውሞታል። በመግለጫው እንዳመለከተውም ይህ የድንበር ማካለልን እንቅስቃሴ በአስቸኳይ እንዲቆም እየጠየቅን፣ ይህ የማይደረግ ከሆነ ግን ፓርቲያችን መኢአድ የኢትዮጵያን ሕዝብ ከጎኑ በማሰለፍ እስከ ደም ጠብታ ድረስ ከፍተኛ ትግል ያደርጋል ብሏል። መኢአድ በመላ ሀገሪቱ አባላት እንዳሉት የገለጹት ፕሬዚዳንቱ አቶ አበባው መሐሪ በሀገሪቱ አሁን ስለተከሰተው ድርቅና ደርሷል ያሉትንም ጉዳት ገልጸው እርዳታ የሚፈለገው ቁጥር ሕዝብ ግን 10 ሚሊዮን ነው የሚለውን የመንግሥት መግለጫ እንደማይቀበሉትም አስረድተዋል።
እኛ ከሀገሪቱ ከሁለት ሶስተኛ በላይ አካባቢ በረሃብ ተጠቅቷል። ስለዚህ በዚያ የሚኖረው ሕዝብ 10 ሚሊዮን ብቻ ነው ብለን ከ90 ሚሊዮን እንዲያውም ከመቶ ሚሊዮን 10.2 ሚሊዮን ብቻ ነው ብለን አናምን። ስለዚህ ከየአካባቢው ከሚደርሰን ሪፖርት ተነስተን እስካሁን ድረስ ዜጎች በረሃብ እንደሚሞቱ፣ በረሃብ ተጠቅተው የሚበሉት እንደሌላቸው ደርሶናል።
መንግሥት በተደጋጋሚ እንደሚገልጸው ግን በኤልኒኞ ምክንያት በተከሰተው ድርቅ አንድም የሰው ሕይወት አላለፈም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢ ሰሎሞን አባተ።
ፈረንሳይ ዋና ከተማ ፓሪስ ላይ ለሁለት ተከታታይ ሳምንታት እየተካሄደ ያለው 21ኛው ዓለም አቀፍ የአየር ንብረት ጉባኤ ነገ ይጠናቀቃል ተብሎ እየተጠበቀ ነው። በጉባኤው ላይ የዓለም የሙቀት መጠን በያዝነው ምዕት ዓመት ማብቂያ ከኢንዱስትሪ አብዮት ቀደም ሲል ከነበረው ጊዜ ከ1.5 ወይም 2 ዲግሪ ሴልሺየስ እንዳይበልጥ በማድረግና በገንዘብ ጉዳዮች ላይ ሲመክርና ሲደራደር ሰንብቷል። በጉባኤው ማብቂያ ላይም ኃይሉ የዛሬ 3 ዓመት ያበቃውን የቶኪዮ ስምምነት ይተካል የተባለ ነገር ግን የሕግ አስገዳጅነት ያለው ሰነድ የሆነ የአየር ንብረት ዕቅድ ይወጣል ተብሎ እየተጠበቀ ነው። በጉባኤው ላይ እየተሳተፉ ካሉ ተደራዳሪዎች መካከል ከኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት የአካባቢ ጥበቃ ጉዳዮች ረዳት አማካሪ ዶክተር ሙሉጌታ መንግሥት አያሌው ጋር ሰሞኑን ማምሻውን ተገናኝቼ ነበረ። ስፋት ባላቸው ጉዳዮች ላይ አነጋግሬያቸዋለሁኝ። ለመሆኑ የኢትዮጵያ እና የአፍሪካ አቋም ተመሳሳይ መሆኑ እንደተጠበቀ ሆኖ ኢትዮጵያ ከዚህ ጉባኤ በተለየ ሁኔታ የምትጠብቀው ምን ይሆን? ለዚህ ምሽት ቀንጨብ አድርጌ ጥቂት ላሰማችሁ ያሉኝን።
የአፍሪካው እንደተጠበቀ ሆኖ እኛ አሁን ለምሳሌ የተለያየ የቡድን አባል ነን። ከአፍሪካ ቡድን በተጨማሪ ዝቅተኛ ገቢ ያላቸው ሀገሮች ቡድንም አባል ነን። እነዚህ በእርግጥ ወደኋላ ቀሩ ከሚባሉ ሀገሮች አባል ነን። የእነሱ አባል በመሆናችን ደግሞ አቋማችን ከአፍሪካ አቋም ጋር ይጣጣማል። ግን ደግሞ የተለየ ትኩረት ሊሰጣቸው የሚችሉ ነጥቦች ደግሞ አሉን። እንደዛ በመሆናችን የተነሳ ማለት ነው። ሌላ የተራማጅ አገሮች ጉባኤ የሚባል አለ። የዛም አባል ነን። እንዲሁም ደግሞ አሁን ከተጠቀሰው ጋር የሚገናኘው በአየር ንብረት ለውጥ በጣም ተጋላጭ የሚባሉ አገሮች ጉባኤ አለ። ወደ 30 አገሮች አባል የሆኑበት ጉባኤ፣ የዛም ጉባኤ አባል ነን። እንደውም በአሁኑ የጉባኤውን ሊቀመንበርነት ኢትዮጵያ ተቀብላ ከዚህ ከፓሪሱ ጉባኤ በኋላ ለ18 ወራት የምትመራው ኢትዮጵያ ናት የምትሆነው። እንግዲህ የበለጠ ተጋላጭ በመሆናችን የተነሳ ኢኮኖሚያችን አሁንም ያደገ ያለ ኢኮኖሚ ቢሆንም አሁንም ግን ገና መካከለኛ ገቢ ያልገባ ኢኮኖሚ በመሆኑ የተነሳ ተጋላጭነታችን የተለየ ነው።
ተጎጂነት የሀገሪቱ
ተጎጂነታችን የተለየ ስለሆነ ያ በመሆኑ የተነሳ የተለየ ትኩረት ሰጥተናቸው፣ የተለየ አቋም ሳይሆን የተለየ ትኩረት ሰጥተናቸው የምናራምዳቸው ነገሮች አሉ። ከዚህ ውስጥ አንደኛው ምንድን ነው? የገንዘብና የአቅም ግንባታ ድጋፍ እንመለከታል በዋናነት ማለት ነው። ቀደም የጠቀስኩልህ ይሄ 1.5 የሚለው የሙቀት ግብ ታርጌት በተጨማሪ በሁለተኛ ደረጃ እንደ ተጠቂነታችን የምናራምደው የገንዘብ ድጋፍን በተመለከተ ነው። የገንዘብ ድጋፍ የሚያስፈልጋቸው ሀገሮች እርግጥ ለሁሉም በማደግ ላይ ላሉ ሀገሮች የገንዘብ ድጋፍ እንዲሰጥ ኮንቬንሽኑ የተባበሩት መንግስታት የአየር ንብረት ለውጥ ስምምነት ይደነግጋል። ከዚህ በተለየ መልኩ ደግሞ የተለየ ትኩረት እንዲያገኙ ቅድሚያ እንዲያገኙ ገንዘብ ሲሰጥ ደግሞ አቅም ግንባታ ጋር ተያይዞ የገንዘብ ድጋፍ ከአቅም ግንባታ ድጋፍ ጋር ተያይዞ እንዲሰጥ የሚሉ ነገሮችን በተለየ ሁኔታ ነው የምናራምደው። ለምሳሌ በቅርብ ጊዜ የተቋቋመው የግሪን ክላይሜት ፈንድ የሚባለው አለ።
የአረንጓዴ አየር ንብረት ፈንድ ማለት ነው።
የአረንጓዴ አየር ንብረት ፈንድ አለ። እዛ ፈንድ ላይ ተወዳድረህ ነው እንግዲህ ገንዘብ የምታገኝ እና ኢትዮጵያን የመሰሉ ሀገሮች በጣም ተጠቂ ሀገሮች በአቅም ደረጃ ዝቅተኛ ገቢ ያላቸው ሀገሮች በማደግ ላይ ካሉ ሁሉም ሀገሮች ጋር ተወዳድረው ገንዘብ እንዲወስዱ የሚደረግ ከሆነ የሚያገኙት ጥቅም ዝቅተኛ ነው የሚሆነው።
ምክንያቱም እነዚህ ሀገሮች ታዳሽ የሆኑ የኢነርጂ ምንጮችን መገንባት አለባቸው ተብሎ ስለሚታመን ነው። ከውሃ ከንፋስ እና ከመሳሰሉት የሚገኙ ኢነርጂዎችን ማለት ነው፣ የኤነርጂ ምንጮችን ማለት ነው።
ትክክል። አሁን ለምሳሌ ገንዘብ ሲሰጥህ በዚህ በግሪን በአረንጓዴው የአየር ንብረት ፈንድ ገንዘብ ሲሰጥህ ይህን ያህል ገንዘብ ብንሰጥህ ምን ያህል ልቀት ትቀንሳለህ የሚለው ይታያል። ስለዚህ ለምሳሌ 100,000 የሚሰጥህ ገንዘብ $100,000 ቢሆን እና ሁለት ሀገሮችን ብንወስድ አንደኛው ሀገር ያንን $100,000 ስራ ላይ ብታውለው ምን ያህል ልቀት ትቀንሳለህ፣ ሌላኛው ሀገር ስራ ላይ ብትውለው ምን ያህል ልቀት ትቀንሳለህ የሚለው ይታያል። እና ብዙ ልቀት ወደምትቀንስበት ሀገር ነው ገንዘቡን ልታውለው የምትችለው። ከዚያ አኳያ ስታየው ለምሳሌ ቻይናና ኢትዮጵያ ልታወዳድር አይችልም። ያንን ገንዘብ ቻይና ብትወስደው ብዙ ልቀት ልትቀንስ ትችላለህ። ምክንያቱም ቻይና ኦልሬዲ በአሁኑ ሰዓት ልቀት መጠኗ ከፍተኛ ስለሆነ
ዋና በካ የምትባል ሀገር ነች እሷ።
አዎ፣ ልቀንስ የምትችለውም ነገር ከፍተኛ ነው የሚሆነው። ኢትዮጵያ ደግሞ አሁን ባለችበት ሁኔታ አዳሽ ኃይል ስለምንጠቀም በዋናነት የልቀት መጠናችን ዝቅተኛ ነው እና በልቀት መጠን ብቻ ለክተት ከሆነ ገንዘብ የምትሰጠው እንደ ኢትዮጵያ ያሉ ዝቅተኛ ኢኮኖሚ እና ዝቅተኛ ልቀት ያሉ ሀገሮችን እንትን ታደርጋለህ፣
ትጎዳቸዋለህ።
ያ በመሆኑ የተነሳ እኛ ከሌሎች ሀገሮች መካከለኛ ገቢ ካላቸው የአፍሪካ ሀገሮች ወይም ደግሞ የሌሎች ሀገሮች በተለየ ሁኔታ የምናራምደው ምንድን ነው? የገንዘቡን አሎኬሽን አክሰስ ላይ ቅድሚያ የመሰጠት እንዲሁም ደግሞ ተመሳሳይ
መመዘኛ እንዳይቀመጥ ማለት ነው። ምክንያቱም እነዛኞቹ ያለውን ጥሪት ያለውን ሀብት ሁሉ ሊወስዱት ይችላሉ በልቀት መጠን መቀነስ ከተኬደ ማለት ነው።
አዎ፣ በተግባርም ታይቷል። ይሄ ፍራቻ ብቻ ሳይሆን በተግባርም ታይቷል።
ዶክተር ሙሉጌታ፣ ከዚህ ጉባኤ ነገም ይሁን ከነገ ወዲያም ይሁን በሰዓታት የተቆጠሩ የጊዜ ስሌቶች ናቸው ያሉን፣ አሁን በተጨባጭ ምን ይጠብቃሉ እርስዎ እንደ ተደራዳሪ፣ እንደ ባለሙያ፣ እንደ ተሳታፊ የዚህ ጉባኤ?
በተጨባጭ የምጠብቀው ምንድን ነው መሰለህ? ዋና ዋና ነጥቦች ላይ ስምምነት ይደረሳል። ሁሉም ነገር ፓሪስ ላይ አያልቅም። ስምምነቱ አሁን ቢጸድቅም ስራ ላይ መዋል የሚጀምረው በ2020 ነው። ከ2020 በኋላ ነው ስራ ላይ የሚውለው እና ስምምነቱን አሁን ብናጸድቀውም 5 ዓመት አለን ደግሞ ዝርዝር ጉዳዮችን ለመነጋገር ማለት ነው። እና ዋና ዋና በሚባሉ ጉዳዮች ላይ ስምምነት ይደረሳል ብዬ እጠብቃለሁ። መሰረቱም ተጥሏል። የፈረንሳይ ፕሬዚደንሲ ኤክሰፕሽናል የሆነ የተለየ ስራ ነው የሰራው። በጣም ጥሩ የሚባል ስራ ነው። አስቀድሞ ሀገሮችን ዋና ዋና የሚባሉ ሀገሮችን የተለየ አቋም የሚያራምዱ የሚባሉ ሀገሮችን ለማቀራረብ ሞክሯል። ገና እዚህ ፓሪስ ላይ ከመድረሳችን በፊት አንተም በደንብ እንደምታውቀው የአሜሪካን መንግስት ከቻይና ጋር ያደረገው ስምምነት ይጠቀሳል። አሜሪካ ከብራዚል ጋር ያደረገችው ስምምነት፣ ቻይና ከፈረንሳይ፣ ቻይና ከአውሮፓ ህብረት ጋር ያደረገችው ስምምነቶች ሀገሮችን ሊያቀራርብ እንደሚችል ገና አስቀድሞ ስራው እንደተሰራ ያሳያል። የሚቀሩ አንዳንድ ነጥቦች አሉ። እነሱን በሚደረጉ ተጨማሪ ውይይቶችና ድርድሮች ስምምነት ይደረሳል ብዬ ተስፋ አደርጋለሁ። በእርግጥ አንዳንድ ጉዳዮች ዝርዝራቸው ይተላለፋል ማለት ሁሉንም በግልጽ በተለይ በሀገሮች መካከል ስምምነት እንዲደርሱ ማድረግ ካልቻል የምታደርገው ምንድን ነው? ጉዳዩን በዝርዝር በሚቀጥሉት 5 ዓመታት በሚታይበት ሁኔታ አብሮ እንዲታይ ማድረግ ትችላለን። እሱ ይደረጋል ብዬ አስባለሁ።
እንግዲህ
ዋና የሚባለው እኔ አሁን አገሮች ሊስማሙበት የሚገባው ይሄ አንድ መርህ አለ። የተባበሩት መንግስታት የአየር ንብረት ለውጥ ስምምነት ላይ የተቀመጠ መርህ ምንድን ነው? የሀገሮች ኃላፊነት የጋራ ነገር ግን የተለያየ መሆን አለበት የሚል መርህ አለ። ሁላችንም የጋራ ኃላፊነት አለብን። አየር ንብረት ለውጥን በተመለከተ ኃላፊነታችን መጠኑ ምን ያህል ነው፣ የኃላፊነታችን ቅርጽ ምን አይነት ነው የሚለው ነገር ግን ከሀገር ሀገር መለያየት አለበት ነው የሚለው።
ዶክተር ሙሉጌታ መንግስትን ለዛሬ ላመስግንና ለጊዜው በዚሁ ላሰናብታቸው። ቀሪውን በሌላ ዝግጅት ይዤላችሁ መለሳለሁ በስፋት። ሙሉውን ውይይት ከዌብሳይታችን ማግኘት ትችላላችሁ። በካልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት የምርት ሂደት ቀለበት ምርምር የአቴና ቡድን ሊቀመንበር የተፈጥሮ አካባቢ ሳይንቲስቱ እንዲሁም የአካባቢ ጥበቃ ተሟጋቹ ዶክተር ጌታቸው አሰፋም የፓሪሱን ጉባኤ የሚጠብቁት በብሩህ ተስፋ ነው። ከእሳቸውም ጋር እንዲሁ ሁለገብ የሆነ ውይይት አድርገናል። ዌብሳይቱ ላይ ታገኛላችሁ። ሰሞኑንም የፓሪሱን ጉባኤ ሂደት የሚተነትኑልንን ዝግጅት ይዤላችሁ መለሳለሁ። ከፓሪሱ ጉባኤ ጋር ተያይዞ ወደ ሌላ የአየር ንብረት ጉዳይ ልውሰዳችሁ። ለአየር ንብረት ጤናማ አመጋገብ ፓሪስ ላይ የተሰበሰበውና ሁለተኛ የሥራ ሳምንቱን ዛሬ የጀመረው ሁለተኛ ሳምንቱን ነገ የሚያጠናቅቀው የዓለም የአየር ንብረት ጉባኤ ተሳታፊዎች ማራመድ የጀመሩት አስተሳሰብ ነው። ፓሪስ በጥዑም ምግቧ፣ በሸጋ የወይን ጠጇና በጥሩነቷ ትታወቃለች። እንዲያውም እነዚህ አባባሎች ፓሪስ ከሚባለው መጠሪያ ጋር አንድና ራሳቸው ናቸው እያሉ የሚናገሩም አሉ። እንደ ሞክሼ ባልደረባዬ ስቲቭ ባራጎና ከዚያችሁ ከፓሪስ እንደ ጻፈው ሎፒዱፓ ከፓሪስ ዝነኛ ምግብ ቤቶች ሬስቶራንት አንዱ ነው። በዚያ የምግብ ዝግጅት ጠቢቡ ሼፍ ፍራንሷ ፓስቶ ይገኛሉ። እናም በእነዚያ የፓሪስ የዝና መጠሪያዎች ላይ አንድ እሴት ማከል ፈለጉ፣ ለአየር ንብረት ጤናማ አመጋገብ። እናም አሁን ይህንን ንቅናቄ እየመሩ ነው።
Three times per day we can do something good for the climate.
ያመገባችንን ስርዓት በመቀየር በቀን 3 ጊዜ ለአየር ንብረቱ የሚስማማ ተግባር መፈጸም እንችላለን።
የፓስቶ የምግብ ዝርዝር ዛሬ ልዩ ትኩረት የሰጣቸው የምግብ አይነቶችና አዘገጃጀቶች የተመጋቢውን ቀልብ የሳቡት አንድ ልዩ ግብአት ትኩስ እዚሁ የበቀሉና የተመረቱ ከወቅቱ ጋር ተስማሚ የሆኑ ቅጠልና አትክልት እነዚህ የሚፈጥሩት የአመጋገብና የመንፈስ እርካታ ነው። ፓሪስ ላይ ዛሬ ሰውን እየሳበው ያለው
quality is better, it's better for your health, it's better for the climate because
ጥራቱ የተሻለ ነው፣ ለጤና የተሻለ ነው፣ ረጅም መንገድ ስለማይጓጓዝም ለአየር ንብረቱም የተሻለ ነው።
እናም የዛሬው የምግብ ዝርዝር ሜኑ አሁን እኔና እርሶ እየተነጋገርን በፓሪሱ ሎፒዶፓ ሬስቶራንት ሼፍ ፍራንሷ ፓስቶ ከዓለም ዙሪያ ለመጡ እንግዶቻቸው እየከታተፉ እየቀቀሉና እያቀራረቡ ናቸው ያሉት።
Carrots from Harrier from Paris, vegetable tart, all the vegetable
ትኩስ አሁን የገባ አየህ? እዚሁ ፓሪስ አካባቢ የበቀለ ካሮት አትክልት፣ እዚሁ ፓሪስ አካባቢ የተመረቱ አፕሉም እንዲሁ የዚሁ አካባቢ ነው። ራይን ዶላሬኔ ይባላል። አየህ ከቅጠላ ቅጠልና ከአትክልቶች 90% የሚሆነውን ያመጣሁት ከዚሁ አካባቢ ነው።
ለአየር ንብረት ጤናማ አመጋገብ ያለው አንድ ተጨማሪና እጅግ ጠቃሚ ዝግጅት የስጋው በተለይ የበሬ ስጋ መጠን በእጅጉ መቀነስ ነው። ስጋ በሰው ጤና ላይ ከሚያስከትለው ጉዳት በተጨማሪ ፓስቶ የሚያዩት ስጋን ማምረት በጣም ውድና የተፈጥሮአችንን አካባቢ የሚጎዳ እንደሆነ አድርገው ነው። ክቡራትና ክቡራን አድማጮች ይህን ዝግጅት በሌላ ፕሮግራም አጠናቅቃለሁ። ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን የሐሙስ ምሽት ስርጭት ነው የምትከታተሉት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በሁለተኛው የዓለም ጦርነት ወቅት በሲቪል ህዝብ ላይ የተፈጸሙትን አስከፊ ወንጀሎች መሰረት በማድረግ እንደ አውሮፓ አቆጣጠር ታህሳስ 10 ቀን 1948 ዓ.ም ተመረተ ላይ የሰብአዊ መብት መከበርን በሚመለከት ዓለም አቀፍ ህግ አወጣ። በዛን ወቅት የዩናይትድ ስቴትስ ቀዳማዊት እመቤት የነበሩት ህጉን ካረቀቁት መካከል አንዷና የዩናይትድ ስቴትስ ልዑካን አባል የነበሩት ኤሊኖር ሩዝቬልት ስለ ጉዳዩ ጽሑፍ አውጥተው ነበር። በዘመናችን ዓለም ሁኔታ አንድ ግለሰብ ደህንነቱና ሰብአዊ ክብሩ የተጠበቀ ሆኖ እንዲሰማው ከተፈለገ ተገቢ ዋስትና እንዲኖር ያስፈልጋል በማለት ነበር ኤሊኖር ሩዝቬልት የጻፉት። ዩናይትድ ስቴትስ ታዲያ እንደ አውሮፓ አቆጣጠር ከ1950 ዓመተ ምህረት አንስቶ ዛሬ ታህሳስ 10 ቀንን የሰብአዊ መብት ዕለት አድርጋ ታከብረዋለች። የዛሬው ዕለት በበለጠ የሚታወቀው ኦስሎ ኖርዌይ በሚደረገው የኖቤል ሽልማት ስነ ስርዓት ነው። በዓለም ዙሪያ በተለያዩ የሰብአዊ መብት ጉዳዮች ላይ ያተኮሩ የባህልና አውደ ትርኢቶች ይካሄዳሉ። የዚህ ዓመቱ የሰብአዊ መብት ቀን የሁለት ተቃሚ የሰብአዊ መብት ሰነዶችን አጉልቶ ለማሳየት የአንድ ዓመት ሙሉ ዘመቻ መጀመሩን ያሰምራል። በዓለም አቀፍ የሲቪልና የፖለቲካ መብት፣ በኢኮኖሚ፣ በማህበረሰባዊና በባህል መብትም እንደዚሁ። ሁለቱም ሰነዶች እንደ አውሮፓ አቆጣጠር ታህሳስ 16 ቀን 1966 ዓ ም በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የጸደቁ ናቸው። በጉዳይ ላይ በጉልህ የሚታዩ ስኬቶች የተገኙ ቢሆንም በርካታ ብሔራዊና ዓለም አቀፍ አገልግሎቶች እንዲሁም ለሰብአዊ መብት የቆሙ ግለሰቦች ሳይታክቱ ጥረት እያደረጉ ቢሆንም ገና ብዙ መደረግ ያለባቸው ነገሮች አሉ። የሰብአዊ መብት ቀን በሚከበርበት በዛሬው ዕለት የሚፈጸሙት በደሎችን ለማቆምና በደል የሚፈጽሙት ሰዎች ተጠያቂ እንዲሆኑ ለማድረግ አብረን ለመስራት ቆርጠን መነሳት ይኖርብናል። የሰብአዊ መብት ቀንን ስናከብር በዓለም ደረጃ በሰብአዊ መብት ላይ የሚፈጸሙ በደሎችን አጉልቶ ማሳየት ብቻ ሳይሆን በመላ ዓለም የሚገኙት ሰዎች ሁሉ ሰብአዊ መብት የማክበር ግንዛቤንም ጭምር ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ለመሰናበት ያህል አጭር መረጃ፣ ዶላር ዛሬ 21 ብር ከ09 ሳንቲም ተመንዝሯል። ኖቤል ለመጀመሪያ ጊዜ ሽልማት ሆኖ የተሰጠው የዛሬ 114 ዓመት ነበረ። ማርቲን ሉተር ኪንግ የዛሬ 51 ዓመት አግኝተውታል። በዚሁ እንሰነባበት። ሰሎሞን
በዚህን ሰናበት አንድ ሙዚቃን ጋብዛችሁ እስከ ማጠቃለያው
ተሾመ ምትኩ ከማይነጥፉ ጊዜ ከማይሽራቸው ጣዕመ ዜማዎቹ ፎቶ ይናቸው ነው። በእኛ በኩል ሰላም ደናደሩ